ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል።
ስለኝ እንደምን አመሻችሁ ወንድሞቻችን። ዛሬ አርብ ሐምሌ 12 ቀን 2011 ዓ.ም ተመረጥ ነው። ፍኖተ ዲሞክራሲ የኢትዮጵያን ለደም በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በየሳምንቱ አርብ የሚቀርበው ከአድማጮች የደረሱንን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ዝግጅታችን ይሰማል። በማስከተልም የዋልድባንክ ገዳም በሚመለከት ከዝግጅት ክፍላችን የቀረበውን እናሰማለን። በቅድሚያ ዜና።
ሐምሌ 11 ቀን በደቡብ ኢትዮጵያ በአዋሳ ከተማና በአካባቢው በነበሩ የተቃውሞ እንቅስቃሴዎችና ግጭቶች 3 ሰዎች መሞታቸውና 12 ሰዎች በጽኑ መቁሰላቸውን የአዋሳ ሆስፒታል ኃላፊዎች የገለጹ ሲሆን በአዋሳ ዙሪያ በሚገኙ ከተሞች ውስጥ በተካሄዱ ግጭቶች ቢያንስ 14 ሰዎች መሞታቸውና ከነዚህ ውስጥ 12ቱ የሚሆኑት ሐሞስ ምሽት ላይ ከሐዋሳ ከተማ 55 ኪሎ ሜትር ርቀት ላይ በመተገኘው ወተረይሳ በመተባለው ከተማ በመከላከያ ወታደሮች የተገደሉ መሆናቸውን የሲዳማ አርነት ምቅናቄ ዋና ጸሐፊ ተናግሯል። በተለያዩ ከተሞች ውስጥ የተደራጁ ቡድኖች ቤቶችንና የንግድ ሱቆችን በመስበር ዝርፊያ አካሄዱ መሆናቸውም የተነገረ ሲሆን በወንጀል የተጠረጠሩ በርካታ ሰዎች በጸጥታ ኃይሎች ተይዘው ታስረዋል። በአዋሳ ከተማ በዛሬው ቀን አንጻራዊ ሰላም የተከሰተበት ቢሆንም አሁንም ውጥረት ያለ መሆኑን ነዋሪዎች ይናገራሉ። ቁጥራቸው አነስተኛ የሆኑ ባጃጆችና ሌሎች ተሽከርካሪዎች ሲንቀሳቀሱ የታዩ ሲሆን አንዳንድ ሱቆች መከፈታቸው ታውቋል። ከሐዋሳ ውጪ ባሉ ሞርቾ፣ ይርጋለም፣ አገረ ሰላም፣ አለታ ወንዶና ማልጎ ከተሞች አሁንም ጉዳት ያስከተሉ ግጭቶች መቀጠላቸውን ነዋሪዎች ተናግረዋል። አርብ ሐምሌ 12 ቀን በወላይታ የቦሎሶ ሶሬ እና የአረካ ከተማ ነዋሪዎች የወላይታ ዞን በክልልነት ለመደራጀት ያቀረበውን ጥያቄ ገሸሽ በማድረግ የደሂዴን ማዕከላዊ ኮሚቴ ዞኑ በደቡብ ክልል ውስጥ እንዲቆይ ያስተላለፈውን ውሳኔ በመቃወም አደባባይ በመውጣት የተቃውሞ ሰልፍ አድርገዋል። ሰልፈኞቹ ውሳኔው አድሎ የተሞላበት ነው በማለት ከመውገዛቸው በላይ የተለያዩ መፈክሮች ይዘው መውጣታቸውን ከነዚህ መካከል አንደኛው የወላይታ ህዝብ ሰላማዊ ትግል ፍራቻ አይደለም የሚል እንደነበር ለማወቅ ተችሏል። በተመሳሳይ ዜና የካፋ ዞን በክልልነት ለመደራጀት ያቀረበውን የተሰጠውን ምላሽ ተቃውመው የዞኑ ነዋሪዎች 12 በቦንጋ ከተማ የተቃውሞ ሰልፍ አድርገዋል። ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ሬዲዮ ነው። በአማራው አካባቢ የሚካሄደው እስር ተጠናክሮ የቀጠለ መሆኑን ዜጎች በይፋ እየተናገሩ ይገኛሉ። ቁጥራቸው ምን ያህል እንደሆነ እስካሁን በውል ባይታወቅም የታሰሩት በመቶዎች የሚቆጠሩ መሆኑንና ከመካከላቸው ከፍተኛ ወታደራዊ ሙያ ያላቸው ለአካባቢው ህዝብ ደህንነት ከፍተኛ አስተዋጽኦ ያደረጉ ግለሰቦች እንደሚገኙበት ሁኔታውን በቅርቡ የሚከታተሉ ክፍሎች ለዜና ምንጮች ከሰጡት መረጃ ማወቅ ተችሏል። ለሶስት ቀናት ያህል ተከታታይ የረሃብ አድማ ያደረጉት ጀነራል ተፈራ ማሞ እና ኮሎኔል አለበል አማረ እስካሁን ለምን እንደታሰሩ ማን እንደከሰሳቸውና ክሳቸው ምን እንደሆነ እንደማያውቁ በመጥቀስ አለክስ መታሰራቸው ህገወጥ ነው በማለት ቤተሰቦቻቸው ተናግሯል። የአማራ ክልል ኮሚሽነር ለዜና ምንጮች በሰጠው መግለጫ ግለሰቦቹ የተያዙት ከሰኔ 15ቱ ግድያ ጋር በተያያዘ መሆኑ ተገልጾ ተመርምረው ወንጀል የሌለባቸው ከሆነ ይለቀቃሉ በማለት ከማለት ውጪ ግለሰቦቹ በምን ምክንያት ተጠርጥረው ተያዙ ለሚለው ጥያቄ መልስ ለመስጠት ፈቃደኛ አልሆነም። በአሁኑም ወቅት ከጥቂት አመታት በፊት የወያኔ አገዛዝ ያወጣው የሽብርተኝነት አዋጅ በስራ ላይ የዋለ ሲሆን ይህም አዋጅ አገዛዙ ማንኛውንም ዜጋ አለምንም ማስረጃ ለ28 ቀን አስሮ መመርመር እንዲችል ነጻነት የሰጠው መሆኑ ይታወቃል። በመጨረሻ በሱዳን ስልጣኑን ያዘው ወታደራዊ ክፍልና ተቃዋሚዎች ደረሱበት ሁለተኛው የሰመነት ክፍል በይፋ በሚደረግ የፊርማ ስነ ስርዓት ለማጠናቀቅ የነበረው ወቅት ለሌላ ጊዜ እንዲተላለፍ በተቃዋሚዎች የተጠየቀ መሆኑ ተነገረ። የመጀመሪያው የሰመነት ክፍል በሳምንቱ መጀመሪያ ላይ ተደርጎ የነበረ ሲሆን ሁለተኛው የሰመነቱ ክፍል ከመደረጉ አንዳንድ የተቃዋሚው ክፍል አባላት በመቃወማቸው ይችግር እስኪፈታ ድረስ የይፋው ስነ ስርዓት እንዲተላለፍ ተደርጓል ተብሏል። ሁለተኛው የሰመነቱ ክፍል በሽግግሩ ወቅት ተቃዋሚውና ወታደሩ ምን ያህል ስልጣን እንደሚኖራቸው የሚወስን ነው ተብሏል። የሚደረገውን ሰመነት ከሚቃወሙት መካከለ አንዱ ሪቮሉሽነሪ ፍሮንት የተባለው የሱዳን የተለያዩ የሽምቅ ተዋጊዎች ህብረት መሆኑ ይታወቃል። ሪቮሉሽነሪ ፍሮንት የተባለው የህብረት ድርጅት ከተወካዮች ከወታደሩ ክፍል ጋር በተደረጉ አብዛኞቹ ውይይቶችና ድርድሮች ተሳታፊ ሆነው የቆዩ ቢሆንም ከመጨረሻዎቹ ሁለት ስብሰባዎች ራሳቸው ማግለላቸው ታውቋል። ከስምምነቱ ራሳቸውን ያገለሉበት ምክንያትም ስምምነቱ ከመደረጉ በፊት ከሽምቅ ተዋጊዎች ጋር በቅድሚያ ስምምነት መደረስ አለበት የሚል አቋም ይዘው በመግፋታቸው ነው ተብሏል። በተቃዋሚነት ሲንቀሳቀሱ የነበሩትን የተለያዩ ኃይሎች በመወከል የሚንቀሳቀሰው የለውጥና የነጻነት ኃይሎች እንቅስቃሴ ተወካዮች ከሪቮሉሽነሪ ፍሮንት መሪዎች ጋር ለመግባባት እየተነጋገሩ መሆናቸው ታውቋል። ውድ የፍኖተ ዲሞክራሲ ሬዲዮ አድማጮች ለዛሬ ያዘጋጀናቸው ዜናዎች እነዚህን ይመስሉ ነበር። ከሌሎች መርሃ ግብሮች ጋር አብራችሁን እንድትቆዩ በትህትና እንጋብዛለን።
ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በሳተላይት ስርጭት በኢንተርኔትና በስማርት ስልኮች አማካኝነት በኢትዮጵያና በመላው ዓለም የሚያሰራጨውን የ24 ሰዓት ፕሮግራም ለመርዳት የተንቦላ ትኬቶች ስለተዘጋጁ ትኬቶቹን በመግዛት እንድትተባበሩን በትህትና እንጠይቃለን። ላፕቶፕ ኮምፒውተር፣ አይፓድ፣ ዲጂታል ካሜራና የተለያዩ ሽልማቶችን የሚያስገኘው የተንቦላ ዕጣ የሚወጣው ሴፕቴምበር 29/2019 ነው። ትኬቶቹ በመላው ዓለም በሚገኙት በፍኖተ ዲሞክራሲ ደጋፊዎች እጅ ለማግኘት የሚቻል ሲሆን የበማይቻልበት ሁኔታ ከሚቀጥሉት መንገዶች መካከል በአንደኛው በቀጥታ ለማዘዝ የሚቻል መሆኑን እንገልጻለን። አንደኛ በፍኖተ ድረገጽ ላይ ዶኔት የሚለውን በመጫን ዲስክሪፕሽን በሚለው ላይ ቶምቦላ የሚፈልጉ መሆኑና የሚፈልገውን መጠን ካስቀመጡ በቀጥታ ባድራሻው የምንልክ መሆኑን እንገልጻለን። ሁለተኛ በስልክ ቁጥር 2091-4217 በመደወል የሚቀበል ሰው ከሌለ ስልክ ቁጥሩን በመተው መልእክት ያስቀምጡልን። ግንኙነት ፈጥረን የሚፈለገውን የቶምቦላ መጠን እንልካለን። ሶስተኛ በኢሜይል esdpu@aol.com ወይም በፖስታ አድራሻችን ፍኖተ ዲሞክራሲ ፒኦ ቦክስ 73337 ዋሽንግተን ዲሲ 211 ከጠየቁን በቀጥታ እንልካለን። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ተጠናክሮ አገልግሎት ሊቀጥል የሚችለው በእናንተ በአድማጮቻችን ድጋፍ ስለሆነ ትኬቶችን በመግዛት ትብብራችሁን እንድታደርጉልን በድጋሚ እንጠይቃለን።
የአንድ ቶምቦላ ቲኬት ዋጋ $20።
ስለምትተባበሩን እናመሰግናለን።
ترى ما
ድርጋቢዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ድርጋቢዎች የምናስተናግድበት መድረክ ነው። ለፍኖተ ዲሞክራሲ ሬዲዮ አዘጋጆች እንዲሁም የፕሮግራሙ ተከታታዮች ብዙዎች ድርጅቱን ሲያወግዙና በሐሰት ሲወነጅሉ ለምን ቸል እንደምትሉ ሚስጥር ቢሆንብኝም በበኩሌ አካፋን አካፋ ብላችሁ ፍርጥርጡን ብታወጡ ምንኛ ደስ ባለኝ ነበር። አንዳርጋቸው ወይም በተመቸው ጽጌ ወያኔዎች ስለ ግንቦት ሰባት ጻፍ ብለው በሰጡት ኮምፒውተር ለካስ ቸክቸክ የከረመው ፀሪሃ ባቅርሻፉን ነበር። መጽሐፍ ብሎ ባወጣው የወደሉ ሸቶች የጠረቅም ውስጥ የደርግን ፀሪሃ ባክሶች ሀቅ ብሎ አስፍሮ ራሱን አዋርዷል። ይህ የለየለት ጸረ አማራ ግለሰብ ከዚህ ቀደም የአማራ ህዝብ ከየት ወዴት በተሰኘ በራሪ ቢጤ መጽሐፍ አማራውንም ኢህአፓንም ማውገዙና ወያኔን ማወደሱ የሚረሳ አይደለም። የአማራውን ኢትዮጵያዊነት ሊሸረሽር በይፋ ተሰልፎ አንዴ አማራ ነኝ ሌላ ጊዜ ደግሞ ኦሮሞ ነኝ እያለ ሲያወናብር የከረመው ይህ የሻቢያ ሱልቱላ ሟቹ ኮሎኔል ታደሰ በሻቢያ ተይዞ ሲሰቃይ ከመቃወም ፋንታ መፈንቅለ መንግስት ሊያካሄድ ሲሞክር ተይዞ ነው ማለቱን መቼም አንረሳም። ዛሬም የናብይን መፈንቅል ተሞከረብኝ ጫጫታ ሙሉ በሙሉ ደግፎ ኢትዮጵያ ያፈተጠባት አደጋ የአማራ ጽንፈኝነትና ብሔረተኝነት ነው ሲል ተደምጧል። ጭንዲቱን በመቀጠልም የአባይ ሽግግር ሂደት ያለው ላይ አላግጦ ኢንተርኔት በናብይም መዘጋቱ ተገቢ ነው በሚል ተፈጥሟል። የብራኑም ሆነ የበተናቸው ኢትዮጵያዊነት የጽዋት ጤዛና አሉታዊ መሆኑን የሚያውቁት ያውቃሉ። አንዳውያቸው እንደ በቀለ ገርባ ውለታቢስ ሆኖ እንጂ ሲታሰር ይፈታ ብለው የጮሁለት የአባዎች ናቸው። አንዳርጋቸው ይህን ድርጅት ለመዝለፍ ምንም የሞራል ብቃትና በቂ ሰብዕናም የለውም። ሲያዝ አንድም ጥፊ ሳይቀጣበት ነው የድርጅቱንና የሌሎችንም ሚስጥር የዘከዘከው። ድርጅት ያለውንም ለማንቋሸሽ ጊዜ አልፈጀበትም። በሻቢያ ዙሪያ በኤርትራም የሰራቸው ግፎች መቼም የሚረሱና የሚደበቁ አለመሆናቸውን በርካታ የግንቦት ሰባት የቀድሞ አባሎች አጋልጠዋል። ይህ ግለሰብ አደብ ገዝቶ እድሜውን አጢኖ ንስሐ ገብቶ ጨምቶ እንደመኖር በፖለቲካው ዘው ብሎ አሁንም ራሱን በከርስ አደርነት እያስገመተ መገኘቱን መርጧል። በፈለገው ገብቶ መንቦጫረቅ መብቱ ቢሆንም ስንት ጀግና ህይወቱን የሰጠበትን ድርጅትና እምነት ግን ሊያንቋሸሽ ሲነሳ ዝም መባል የለበትም። የምሱን ልትሰጡት መነሳት አለባችሁ። ብርሃኑ ነጋ ተብዬውም በድርጅቱ ላይ ውሸት ሲነዛ እሱንም እንዲሁ አንተ አንጃ ብላችሁ የፈሪ ማንነቱን ማሳጣት አለባችሁ ባይ ነኝ። ታሪክ ይከበር። ሰማት በማንም ቅጥረኛና ሆዳም እንዲንቋሸሹ አንፍቀድ። ቤተልሔም ሙላት ከአትላንታ ሰሜን አሜሪካ። ለፍኖተ ዲሞክራሲ የኢትዮጵያ አንድነት ሬዲዮ አዘጋጆች፣ አቅራቢዎችና አድማጮች በቅድሚያ ልባዊ ሰላምታዬን አቀርባለሁ። ከአድማጮች የሚላኩላችሁን ደብዳቤዎች በምታቀርቡበት የዘወትር አርብ ፕሮግራማችሁ ለመሳተፍና ለአድማጮች ማጋራት የፈለግኩትን የግሌን አስተያየት ሰልጄላችኋለሁ። ደጋግመው ሆን ብለው ጥፋት የሚፈጽሙ ከሰው ስህተት ከብረት ዝገት የሚጠበቅ እንደሆነ ሲናገሩና ሲያናገሩ እንሰማለን። ይህን አባባል ግን ከሰው ጥፋት ከብረት ዝገት የሚለው ተክተውት ማስተዋል ከተለማመድን ዓመታት ተቆጠሩ። በበኩሌ በዚያም ይሁን በዚህ አባባሉን ሙሉ በሙሉ አልቀበለው። ጥፋትን በስልት አቀደው እየፈጸሙ ይህን የሚጠቅሱ ስልጡን ባለቄንጠኛ ክራባት ዶክተር ፕሮፌሰር ፖለቲከኞች
እየበረከቱ መሆናቸውን ከትላንት እስከ ዛሬ እያስተዋልኩ ነው። በሃይማኖቶች አስተምህሮት ቢሆን አባባሉ ሰዎች ናችሁና ደጋግማችሁ ሃይማኖታዊ ድንጋጌዎችን ሻሩ፣ በኃጢአት ተጨማለቁ ለማለት እንዳልሆነ የሚታወቅ ነው። አትስከር ተብሎ ደጋግሞ የሚጠናበዘውን፣ አትሴስን ተብሎ ደጋግሞ የሚያመነዝረውን፣ አትስረቅ ተብሎ ደጋግሞ የሚዘርፈውን፣ አትዋሽ ተብሎ ደግሞ ደጋግሞ የሚወሻክተውን፣ አትግደል ተብሎ ደጋግሞ የሚጨፈጭፈውን፣ ጣዖት ጠራ አትስገድ የተባለው ደጋግሞ ለጣዖቶች የሚሰግደውን ወዘተ አባባሉ አይመለከትም። ሃይማኖታዊ አስተምህሮቶች እንደሚሉት ደጋግሞ በኃጢአት የሚዳክር ሰው ከሰይጣን ጡት የተጣባ እንደሆነና ነፍሱን በገዛ ፈቃዱ እመቀ እመቃት እንድትወልድ የፈረደባት ነው። ይህን ያነሳሁት የአገራችንን ሁኔታ አይነ ህሊናዎቻችንን ከፍተን እንድናየው ይረዳን እንደሆን በሚል መሆኑን ተረዱልኝ። ለመሆኑ በወያኔ ፊታውራሪነት የሚዘወረው ዘረኛና ከፋፋይ አገዛዝ ለ29 ዓመታት በህዝብ ትከሻ ላይ ተጭኖ ለመቆየቱ ሰበቡን ጠይቀን እናውቃለን? የብዙዎቻችሁ ምላሽ አዎንታዊ እንደሚሆን እገምታለሁ። የአብዛኛዎቻችሁ ምላሽ ጥበብ ቢልና ዘረኛው አገዛዝ 29 ዓመታት እየተከመረብን አንድነታችንን እየናደ የዘር ክፍፍልን ይሁን ብሎ የአገዛዝ መመሪያው በማድረጉ ነው የሚለውን እንደምታነሱ ገምታለሁ። ይህ ግን አንዱ ሲሆን እኔ ዋነኛው ምክንያት አይደለም የሚል አስተያየት አለኝ። ቀን ቀን ዘረኛው አገዛዝን እንታገላለን እያሉ ማታ ማታ ከዘረኛው አገዛዝ መመሪያ እየተቀበሉ የሚያታልሉን ያደረሱብን በደል ከዘረኛ ገዢዎቹ ባይበልጥ አይተናነስም። እነዚህን ጉዶች አድርባይ፣ ሆዳደር፣ ባንዳ ወዘተ እያሉ መጥቀሱ ተገቢነቱ እንዳለ ሆኖ እኔ በበኩሌ ስም ጠቅሼ ማጋለጡን መርጫለሁና ሳታውቁት የሰዎቹ አምላኪዎች የሆናችሁ ብትኖሩ ግዴታዬን መወጣቴን አስቡትና ንዴታችሁን ዋጣርጉት። እስካሁን በ29 ዓመት የወያኔ ዘረኛ አገዛዝ በተቃዋሚነት ብቅ ካሉ ቡድኖች እኔ ቡድን እንጂ ድርጅት ብዬ ለመጥራት ስለሚከብደኝ ነው፣ በቀጥታና በተዘዋዋሪ በውጭ ኃይል ከተመሰረቱት ቀስተ ዳመና፣ ሰማያዊ፣ ግንቦት ሰባት ወዘተ የተባሉት ሲሆኑ በዘረኛው ቡድን የተቋቋሙና ውስጥ ውስጡን የገንዘብ ድጎማ ይደረግላቸው የነበሩት ኢዴፓ፣ መኢዴፓ፣ ኢራፓ የተለያዩ የኦሮሞ ቡድኖች፣ ከሁለት ዓመት ወዲህ ደግሞ ቄሮ፣ ፋኖ ወዘተ በሚሉ የሽብር እንቅስቃሴ እንዲያካሄዱ በአገዛዙ መመሪያ ለሚቀበሉ በተለያዩ ቦታዎች ለሚገኙ በዘረኛው አገዛዝ ስር ለተደራጁ ወጣት ማህበራት የገንዘብ ድጎማ ይደረግ እንደነበር የድብቁ ሚስጥር ቋጠሮ ሲያፈተልቅ መስማት ችያለሁ። ኢሳት የተባለው የቴሌቪዥን ጣቢያ ይረዳ የነበረው በአሜሪካና በአንዳንድ የአውሮፓ ሀገራትና አብዛኛው ወጪ ይሸፈን የነበረው በብአዴንና በኦህዴድ እንደነበረ ሚስጥሩ ሲንጠባጠብ መልቀም ችያለሁ። በአንድ ወቅት ብርሃኑ ነጋ የኢሳት የገንዘብ ምንጭን ተጠይቆ የሰጠው ምላሽ የአምባገነንነት ስሜት የተቀላቀለበት እንደነበር የምናስታውስ፣ አሁን ከተገኙት መረጃዎች ጋር አጣምረን ስናየው ለቁጣው ምክንያት እንደነበረው ገብቶናል። በበኩሌ ብርሃኑና ትግል ፍየል ወዲህ ከዝምዝም ወዲያ እንደሚባለው ናቸው። ብርሃኑ የአባባል እንዳልነበረ የነበር የምናው ሲሆን እንዲያው ከዋሻው ፍላይቀር ይደርግመኝመንና ባገኘው አጋጣሚ ሁሉ እንደ ቢጤው ሰላዩ ኮሎኔል አብይ ይወሻክታል። ቢሆን የኢህአዴግ ማለትም የፓርቲው የወጣት ክንፍ አባል እንጂ የፓርቲ አባል እንዳልነበረ የሚታወቅ ሆኖ ሲዘላብድ በኢህአፓ ላይ ጭቃ ሲለቀልቅ እያስተዋል ለሞኝ መልስ አይሰጡም ሆኖ ጉዳዩን የምናውቀው ሁሉ ዝምታችን ከልክ አለፈ። ብርሃኑ ኢህአሰን በተቀላቀለበት ወቅት አወቅሽ አወቅሽ ቢሏት እንደተባለችው ሴት እንደ ባዶ በርሜል ሲንጣጥ አስታውሳለሁ። ግን እንደ እውነቱ ከሆነ በዚያን ጊዜ ሰራዊቱን ከተቀላቀሉት ከአብዛኛው አባላት ጋር ሲነጻጸር የአእምሮ ብስለት ባዶ የነበረ ፊንፊን የሚል አጉራ ዘለል ታዳጊ ነበር። ብርሃኑ ኢህአፓን ምንም አያውቀውም። አውቀዋለሁ የሚለው ልክ እንደ መንግስቱ ኃይለማርያምና እንደ አሁኑ አጼ አብይ አይነት የጭቃ መለቅለቅ ማወቅ መሆኑን የፍኖት አድማጮች እንዲረዱልኝ እሻለሁ። ብርሃኑ ኤርትራ ውስጥ ነጻ አውጪ ጦር የማደራጀቱ ጉዳይ በአሜሪካና በተለያዩ የኢትዮጵያ ጠላት በሆኑ ሀገራት መሆኑን ማንሳት ወዳለሁ። ብርሃኑና እንዳርጋቸው ተሰሚ ሆኑና በምስራቅ አፍሪካ ከሚገኙ አምባገነኖች መሀል እንደ ጭራቅ የሚቆጠረው ኢሳይያስን የራሱ የሆነ የባለ አንድ ፓርቲ ዴሞክራሲ አለው ብለው ዘላበዱ። ይህ አንዱ የወሽ ካፍታነታቸው መገለጫ በመሆኑ ከነዚህ ጉዶች አንደበትና ጽሑፍ ሀቅ ይገኛል ብሎ መጠበቅ ተላላነት ለመሆኑ ጥብቅ ማስረጃ ነው። ብርሃኑና አንዳርጋቸው ኢሀፓን ወጣቱን አስፈጀ የሚል ክስ ይለጥፉበታል። ሀቁ ግን ተደጋግሞ እንደተባለው በየትኛውም አመራር እርከን ላይ የነበሩ የኢሀፓ አመራሮች ስየሉን ስቃይ መከራውን ተቀብለው ተሰዉ እንጂ እንደ ቅማል፣ እንደ እናንተ፣ እንደ ወያኔ፣ እንደ ኦነግ ወዘተ ራስ ጤና ብለው መስዋዕትነትን አልሸሹም። ይህ ኢሀፓን ኢሀፓ ከሚያሰኙትና በህዝብ ዘንድ ተሰሚነቱንና ተወዳጅነቱን ያቀናጁት ግዝፍ የነሱ ባህሪያቶቹ ናቸው። ብርሃኑና አንዳርጋቸው እስኪ ተጠየቁ፣ በኤርትራ በረሃ እኛ ልቀቁንና ወያኔን እንዋጋ የሚሉ ወጣቶችን በነ ኮሎኔል ፍጹም ማስገደላችሁ ተቀብሮ የሚቀር ይመስላችኋል? በባህር ዳር ህዝብ በተኩስ ያባረራችሁ እኮ በእናንተ የተገደሉ ልጆች ስላሉት መሆኑን አትርሱ። የእኛ ወጣቶች ደም ይጮኋል የፍትህ ያለ እያለ፣ እኛም እናንተን ጠፍረን ለፍርድ የምናቀርብበትን ጊዜ ለማቅረብ እየታገልን ነው። አትርሱት፣ በትግል ስም ገንዘብ ዘርፋችኋል። አትዘንጉት፣ በትግል ስም የኢትዮጵያ ጠላት የሆነው ኢሳይያስን አንግሳችሁብናል። አስታውሱት፣ በትግል ስም የማታደርጉትን ሁሌም የእናቴ ቀሚስ አደናቀፈኝ ሰበባችሁን እየተረተራችሁ ለስር ነቀል ለውጥ እንታገላለን በማለት በህዝበኝነት ታበያችሁ ህዝባዊ ትግሉን ዘረኞች ጫማ ስር መደፊያ ማድረጋችሁን አትርሱት። ነገ የነጻነት ጀንበር ስትወጣ የኢትዮጵያ ህዝብና እናንተ በፍርድ አደባባይ ስትቆሙ እርቃናችሁን መሆናችሁን አስቡት። የአንዳርጋቸው ጽጌ ከየመን መያዝ በወቅቱ ሁን ተብሎ የተደረገ ድራማ መሆኑን አውቅ ነበር። ሆኖም የነበረው ህዝባዊ ትግል ዘረኛ ወያኔ ላይ ያነጣጠረ በመሆኑ የህዝብን ስሜት ላለማወፍ በጨዋነት እስከ ዛሬ መቆየትን መርጫለሁ። የአንዳርጋቸው በየመን የመታሰር ጉዳይ ሁን ተብሎ የተቀነባበረ ለመሆኑ ወደ የመን በሚጓዝበት ዋዜማ አንድ ስብሰባ ላይ ሻንጣውን ይዞ አዳራሽ ውስጥ መግባቱ ብቻ ሳይሆን መድረክ ላይ ነው የወጣው። እንዲህ ያለ የትጥቅ ትግል ኮማንደር በአሸባሪው እስላማዊ መንግስት በሚባለው በሶማሌው አሸባሪ አልሽባብ በተባለው ወይም ደግሞ ድሮ ባየናቸው የቴክሳስ ፊልሞች በሚባሉት ውስጥ እንጂ ሀቀኛ የትግል ሰው እዩኝ እዩኝ አይልም። ከዚህ በተጨማሪም የጋዜጠኝነት ሙያዊ ስነ ምግባር የጎደላቸው የኢሳት ጋዜጠኞች እንደ የደርግ ወታደሮች ሲሳይ አገና መሳይና መሰሎቻቸው ለኢሳይያስ አሸረገዱ፣ ብርሃኑና አንዳርጋቸውን እንደ ፊኛ ነስተው ባናታችን አንሳፈፏቸው። በደላችን ነውና መነገር አለበት። እንዲህ እንድጽፍ ያነሳሳኝ ፍኖተ የኢሀፓ ሬዲዮ መሆኑን በማወቄና ኢሀፓ ደግሞ አካፋን አካፋ ማለት አይነኬ ባህሪው መሆኑን በማወቄ ነው። በቅርቡ አንዳርጋቸው መጽሐፍ አሳትሞ በወፍ በረራ አየሁት። ቆራቢ ነጣ አያጠ እንዳወጣ እንዲሉ ከአንዳርጋቸውና ከመሰሎቹ ሀቅን ጠብቄ አላውቅምና በመጽሐፉ ኢሀፓን አስመልክቶ ከጻፋቸው አንድ ሁለቱን ለአድማጮች በማንሳት የመጽሐፉን ዘባተሎነት አስረዳለሁ። በበኩሌ እርግጠኛ ባልሆንም በስህተት ካልሆነ በስተቀር አንዳርጋቸው በዚያን በስልሳዎቹ ወቅት የፓርቲ አባል አልነበረም። ስለዚህ ኢሀፓን አውቀዋለሁ ማለቱ እንደ ኃጢአቱ ነው። ኢሳያስን አውቀዋለሁ የሚለው በወቅቱ በርካቶች በፋሽስቱ ወታደራዊ አገዛዝ እጅ እንዳይወድቁ ወደ አሲምባ ይላኩ ነበር። ግን አሲምባ የሄደ ሁሉ ጠንካራ አባል ነበር ማለት እንዳልሆነ አድማጮች ግንዛቤ እንዲጨብጡሻለሁ። አንዳርጋቸው በአጋጣሚ ወደ አሲምባ ከሄዱት መሀል ለመሆኑ አያጠራጥርም። ለመጽሐፉ በአጋጣሚ የኢሀፓ አመራሮችን ማወቅ በመቻሉ የእነሱን ሳይኮሎጂ እንደሚያውቅና ወደፊት በስፋት እንደሚስፈው ያትታል። በነገራችን ላይ ሰራዊቱ በነበረበትም ይሁን በከተሞች እንኳንስ የኢሀፓ አመራሮችን በቅርብ አብረን የምንንቀሳቀሰው የተለየ ባህሪ ለማንበብ አስቸጋሪ ነበር። ምክንያቱም እየታገልን የነበረው በሚስጥር በመሆኑ ባህሪያችንም ሚስጥራዊ ሆኗልና ነው። እዚህ ላይ አወቅሽ አወቅሽ ይሏት የተባለላት የቄስ ሚስትን ለአንዳርጋቸው ይጠቀስልኝ። አንዳርጋቸው ፋሽስቱ ደርግ ኢሀፓን በህዝብ ለማስጠላት የለጠፈበትን በዚያን ወቅት ከነበረው የሶማሊ አምባገነን ዚያድ ባሬ ጋር ተሻርኮ አገር አስወረረ ክስ ለጥፏል። ለዚህ ክስ ኢሀፓ በተለያዩ ጊዜያት አጥጋቢ ምላሽ መስጠቱን አስታውሳለሁ። ከኢሀፓ በተጨማሪ የህወሀት አመራር የነበሩት ገብረ መድህን፣ ገብሩ ወዘተ ህወሓት እንጂ ኢህአፓ ከሶማሌ ጋር አለማበሩን በአንደበታቸውና በብዕሮቻቸው ምስክርነታቸውን ሰጥተዋል። ከዚህ በላይ ደግሞ በበኩሌ በወቅቱ ነበርኩና ኢህአፓ በፕሮግራሙ እንዳስቀመጠው አገራዊ ስሜትን የወረሰው ከዚያ ወራሪ ጠላትን በህብረት ተዋግቶ ከመለሰው ቆራጥ አርበኛ ትውልድ ነውና ይህ ከደርግ የተወረሰው ውሸት መሆኑን አስረግጬ እናገራለሁ። ሌላው የአንዳርጋቸው ክስፈት የኢህአፓ አመራር ከወጣቶች ጋር ሲነጻጸር የፈጠራ ችሎታው ደካማ መሆኑን ያነሳበት ሰበብ ሊኖረው ይችል ይሆናል የሚል እምነት አለኝ። በኢህአፓ እንደ አንዳርጋቸው የመሰሉ አፋቸውን ሲከፍቱ የአንጎላቸው ባዶነት ቆልጭ ብሎ የሚታይ ወናፎች በርካቶች ናቸው። እኛ በስልሳዎቹ የተራ ተራ የነበርነው የኢህአፓ አባላት ግን የምንለው ዋናውን የእንቅስቃሴ ስምሪትና አዳዲስ ግንኙነቶች ሲደረግ በየጊዜው በሚያስደንቅ ሁኔታ የሚሰጡን መመሪያዎች የአመራራችንን ምጡቅ አእምሮ የሚያሳዩ ነበሩ። ያኔ ዴሞክራሲያን እናትምበት የነበረው አደፍርስ በመባል የሚታወቀውን በቀላሉ የሚሰራ ማባዣን ያገኘነው እኮ ከአመራሩ ነው። ብቻ በአጠቃላይ የአፓ አመራሮች በአእምሯቸው ምጡቅ የሆኑና የፖለቲካ እውቀታቸው የነጠረ እንደነበር ጠላትም አንዳርጋቸውና ብርሃኑን ያሰረጠነ ሀርማን ከሆንም ይመሰክራል። አንዳርጋቸው ልክስክስ ለመሆኑ ማስረጃው በሰማኒያዎቹ መለስ እግር ስር ተደፍቶ የአዲስ አበባ ከንቲባነት እንዲቋመጥም ጭራውን በመቁላቱ የአዲስ አበባ የሆነ ክፍል ኃላፊ ተደርጎ መመደቡ የሚታወስ ነው። በወቅቱ ለወያኔ አፈቀላጤ በመሆን ወያኔ ዴሞክራሲያዊ ነው ይል እንደነበር የሚታወስ ነው። ይህ በሀገር የተፈጸመ በደል ነው። እሱና ብርሃኑ የሚሉት ወያኔን በመምከር ሊያስተካክሉ እንደሞከሩ ሲሆን ሀቁ ግን የስልጣን ትርፋሪ ለማግኘት ሞከረው ወያኔ ፊት ስለነሳቸው ነው። ምክንያቱ እነሱ እንደሚሉት በአቋም ከወያኔ ጋር በመለያየታቸው ሳይሆን የተላኩት በነኮሆን በመሆኑ ነው። ወያኔ ውስጥ ሆነው ወያኔን እንዲወረብሩ ታስቦ እንደነበር አሁን እየሾለኩ ከሚወጡ መረጃዎች መገንዘብ ይቻላል። አንዳርጋቸው ብርሃኑና መንጋቸው ሆን ተብሎ በባዕዳን ኃይሎች ስማቸው እንዲጋነን ተደረገ እንጂ ትግልን አያውቁትም። አስመራ ደረጃ አንድ የሚባሉ ሆቴሎች ተቀምጠው ትግል ቀልድ ነው። በኤርትራ ከዛም በጎንደር በአርባ ምንጭ ሆን ብለው ያስፈሰሱት የወጣቶች ደም ይፋረዳቸዋል። እነ ብርሃኑ የፈጠሯቸው ግንባሮች ሁሉ ሲመረመሩ ከኦነግ ከኦብነግ ወዘተ ጋር መሆኑ ለሀገር መገነጣጠል የበኩላቸውን ድንጋይ እያቀበሉ ለመሆናቸው ከዚህ በላይ መረጃ መጥቀስ አይጠበቅብኝም። ውሻ ወደ ትፋቱ ይመለሳል። የታጠበው ጭሪያ አሳማ በጭቃ ትንከባለላለች እንደተባለው እነዚህ ጉዶች አሁን ደግሞ ለውጥ መጣ እያሉ ከዘረኛው ኦዴፓ ጋር ተለጣጥፈው እየወሻከቱ ናቸውና ከዘረኛው አገዛዝ ጋር አብረው ሊወቁ ይገባል እላለሁ። ተባብረን የበግ ለምድ የለበሱ ተኩላዎችን ከቀበሮቹ ጋር አብረን ተባብረን እንንቀልና አገራችንንና ህዝቡን እንታደግ የሚል መልእክቴን አስደምጡልኝ፣ አመሰግናለሁ ሲሉ መልእክታቸውን ያደረሱን ነጂብ ከከረዩ ሰፈር አዲስ አበባ ናቸው።
ይድረስ ለፍኖተ ሬዲዮ ሳተላይት ስርጭት የኢትዮጵያ አንድነት ድምጽ አዘጋጆችና አድማጮች በሙሉ እንደምን አላችሁ? የዛሬው ደብዳቤ መልእክት ወያኔ የቆለፈውን ለመፍታት ቁልፍ በአንድነት መቆም ብቻ ነው የሚል ነው። ሰይጣንን ማዘወጣት የሚቻለው በመጽሐፍ ቅዱስ እንደመሆኑ ወያኔና ዘረኝነትን ማርከስ የሚቻለው ደግሞ በአንድነት በወንድማማችነትና በኢትዮጵያዊነት መቆም ነው። ከዚህ የበለጠ ለወያኔ ኮሶ ለጎጠኝነት ጠንቅና ለዘረኝነት ፍትሆ መዳኒት የለም። ሁላችንን በአንድ ቃል በአንድ አብሳልና መንፈስ ሊገልጸን የሚችል ማንነት ኢትዮጵያዊነት ብቻ ነው። ኢትዮጵያዊነት ከኢትዮጵያዊነት ቀጥለው ለሚመጡና ላሉ ዝርዝር ማንነቶች ሁሉ ተቃርኖ የቆመ ብቻ ሳይሆን ሁሉንም ማንነቶች የመቀበል የማስተናገድና የማቀፍ አቅም ያለው ብሔራዊ ቁመና ነው። ለሁላችንም የተሰጠ መልካም ጸጋ ውበትና ብሔራዊ ሀብት ነውናም ለዚህ የተቀደሰ ዓላማ አብሮ ለመቆም የጋራ ጥረትን ይጠይቃል።
በጋራ መነሳትና የጋራ ጣፈንታን በጋራ ለመወሰን ቆርጦ መነሳት ለመጪው ትውልድ ትልቅ ብሔራዊ ዋስትና ከመሆኑ በላይ ዘመን የማይሽረው ታሪካዊና ብሔራዊ አሻራ መሆኑ ይመታወቅ አለበት። ታዲያ ለዚህ ሁሉ ውጤት በአንድ ላይ ቆመን ለዚህ ቅዱስ ዓላማ መታገልና ጠላቶቻችንን ማሳፈር የግድ ይላል ማለት ነው። ለጋራ ዓላማ በጋራ መነሳት ማለት ደግሞ ኢትዮጵያና ኢትዮጵያዊነትን መገንባትና ኢትዮጵያዊ ፍቅርን ለአዲሱ ትውልድ ማስተማር ማለት ነው። ነውናም ቂምና ቁርሾ ሰንቆ አገራችን በማተራመስ ላይ ያለውን ዘረኝነት፣ ጎጠኝነትና ጠባብ ብሔርተኝነትን አሸንፈን መውጣት የግድ ይለናል። ዘመቻችን ሰምሮ ድላችንን ለማብሰር ደግሞ መጀመሪያ ለይተንና አበጥረን ማወቅ ያለብን ለችግሮቻችን ሁሉ ዋነኛው ምንጭ ስርዓቱ መሆኑን ነው። በመናድ ላይ ያለው ስርዓትና ያመጣው ጦስ ጅምር ሁሉ የራሱ የስርዓቱ እንጂ የህዝብ አለመሆኑን ልብ ይሏል። መፍትሄውም ስርዓቱን ጥሎ በመትኩ ሁሉም የፖለቲካ ድርጅቶች፣ የሙያና ሲቪል ማህበራትና አርሶ አደሩና ከተሜው በአጠቃላይ የሚወከልበት የሽግግር መንግስት ማቋቋም ነው። ይህን ካልሁ በኋላ ዛሬ በአገራችን ኢትዮጵያ ውስጥ ለሚታየው ሁከትና ረብሻ ሁሉም ተጠያቂው ስርዓቱ ነው። አዲሱ ሹም ዛሬ በደፈን ኢትዮጵያ ሰዓቱን እየቆሰቆሰ ሙቀቱን ትግራይ ላይ ቁጭ ብሎ እየሞቀ ያለው ራሱ ትልቁ ወንጀለኛ ወያኔ መሆኑን ያውቃል። በጠራራ ፀሐይ የአገሪቱን ባንክ እየዘረፈ መኪና እያቃጠለና ሰው እያፈናቀለ የሚገኘው የኦነግ ጦር መሆኑንም ያውቃል። ፈንፈኔ ኬኛ እገሌ መሌ ኬኛ እያለ ቤት እያፈረሰ ሰው እየገደለና ህፃን ሽማግሌና ነፍሰ ጡሮችን እያዋከበ ያለውን ወፍ ዘራሽ ቄሮንም ያዘመተው የራሱ ድርጅት ኦዴፓ መሆኑንም በደንብ ያውቃል። ነገር ግን ይሄን ለማቆም አንድም እርምጃ አለመወሰዱ በብዙዎች አምሮ ውስጥ ያለ ጥያቄ ነው። ታዲያ በብዛትም ሆነ በአይነቱ ከላይ ከተዘረዘሩት የወንጀል አይነቶች በማይታይበት የአማራ ክልል ውስጥ የኦነግን ጦር ማዝመቱ ምን ይባላል ነው ጥያቄው። በደቡብ የአገሪቱ ክፍል ከኦሮምኛ ተናጋሪ ህዝብ ውጪ ባለው ኢትዮጵያዊ ሁሉ የሚወርደውን ግፍ ችላ ማለትስ እስከ ምን ያስገዳል ብሎ መጠየቅ ግድ ነው። ታዲያ ሀቁ ይሄ ከሆነ ዘንዳ ሁሉም ነገር ወደ አማራ እናንት ደቡቦች ወየውላችሁ ይያሉ ማለዘን ምን ይሉታል? በቅርቡ መፈንቅለ መንግስት በሚልስም የተቀነባበረውን ሴራም ሊበላት ያማራቸውን አሞራ ጅግራናት ይሏታል እንዲሉ አማራን ለማዳከምና ለማሸማቀቅ መሆኑ ድፍን አገሩ የሚያውቀው ሀቅ ነው። የአማራን መንቀት መደራጀት መታጠቅና መዘጋጀት ያስፈራው ወያኔ አዲሱን ሹም ጠርቶ ወደ አማራው እንዲዘምትና ሳረ መኮንን በመግደል ሲራ ሁሉ ወያኔ ራሱ መስማማቱ ጋር ነው። ተስማምቶ በተበለሰ በማግስቱ ሲራው በባህር ዳርና በአዲስ አበባ በተመሳሳይ ጊዜ ተደረገ ብለው ድራማ ሰሩ። ወያኔን ወደ ኋላ ተተን ጥላውን መከተል የሚያዋጣ እንዳልሆነ ሁሉም ኢትዮጵያዊ ሊያውቀው ይገባል። አያውን ፈርቶ ዳውላውን እንዲሉ መንግስት የተቆጣጠረውን ኦዴፓ ተቶ በአዴፓ ላይ መጮህ ምን ይባላል? ከዚያ በተረፈ ግን ዛሬም በአገራችን ውስጥ እንደ ቀጥር እባብ መርዙን እየረጨ ህዝብ እየገደለ ወጣቱን እያሳደደና እስር ቤት እያጎረ የሚገኘው የአብይ አገዛዝ በዋናነት የሚዘወረው በወያኔ የቀንጅቦች መሆኑ መታወቅ አለበት። ምክንያቱም አሁን ጠቅላላ መዋቅሩ የተያዘው ያው በቀጥሩ እባብ ወያኔዎች ነው። ቀን ወጣላቸው ተራው የነርሱ መሰላቸው ቄሮች ደግሞ ጃዋርን እየተከተሉ ሲደናበሩ ባለመርዝ ወያኔ በአማራና በኦሮሞ ህዝባችን የነበረውንና ያለውን መልካም ግንኙነት ለማበላሸት ምቹ ሁኔታ ተፈጥሮለታል። ለዚህ ጨካኝ ስምሪቱም ከወያኔ ጋር የሚጋራውን የእባብ መርዝ አበባ እየቀሰመ በድፍን አዲስ አበባ በኦሮሚያና በደቡብ በአጠቃላይ መርዙን እየረጨ የሚገኘው ጃዋር ለፍርድ መቅረብ ሲያንሰው ነው። ምክንያቱም ዛሬ በወያኔ መሪነት በኦነግ ተባባሪነትና በኦፒዲኦ አጋፋሪነት በአገራችን ላይ እየተረጨላለው የዘረኝነት መርዝ መስፋፋት ብቻ ሳይሆን በተጨባጭ ህዝቡን በማፈናቀልና በመግደል እየዞሩ ስብሰባ በመረበሽ በዋናነት ተጠያቂው ጃዋርና ግብረ ኃይሉ ናቸው። በመሆኑም
እንደ ጀዋርና ወፍ ዘራሹ ቄሮ ለዘረኞች ሁሉ ታላቅ መሳሪያ ሆኖ የሚያገለግል ኃይል የለም ብንል ማጋነን አይደለም። ወያኔም በርግጠኝነት እኩይ ተንኮሉን ለማስቀጠልና ሰላምና መረጋጋት እንዳይፈጠር ውርጋጡ ጀዋርንና ጨፍራውን ቄሮን ነው እየተጠቀመ ያለው። ከዚያ በተረፈ ግን ወያኔ የቆለፈውን ሴራ ለመፍታት መድሃኒቱ ባንድ ላይ መቆም ብቻ ነው። ሌላው መዘንጋት የሌለበት ቁም ነገር አለን ሲሉን ቆይተው ሽውልም ብለው የውሃ ሽታ ሆነው የቀሩትን የዘመኑን ይሁዳዎች ሁሉ ተመልሰው እንዳይመጡ ማጋለጥ፣ ቅስማቸውን ሰብሮ ጥግ ማስያዝና መቅጣት የወቅቱ ግዳጅና ስምሪት ነው መሆንም ያለበት ባይነኝ። ምክንያቱም በወገን በኩል ያለውን አንድነት ለመሸርሸርም ሆነ ለጥላት በር ለመክፈት ጥላት የሚጠቀመው አስመሳይ ድርጅቶችንና አድርባይ ግለሰቦችን መሆኑን ጠንቅቀን አውቀናልና ነው። ትናንት አስመራ ላይ ሆነው ያዙኝ ልቀቁኝ ሲሉ የነበሩ ግብዞች ዛሬ ደግሞ አማራውን ለማሳደድ፣ አገር ለማፍረስና ወገን ለማበጣበጥ ፍኖተ ካርታ ለአዲሱ ሹም ሰጠነው ይያሉን ነው። ይህም ውለታ ሆኖ ማለት ነው። መቼም ቢሆን መቼም በአስመራም ይሁን አዲስ አበባ ውስጥ ኢሳያስ አፈወርቂ ለንጮለታ ጃዋር መሐመድና ዳውድ ይብሳ ዝግ ስብሰባ አርገው ስለ ኢትዮጵያ ጥሩ ነገር አስበው ተወያይተውና ዶልተው ይወጣሉ ብሎ ማሰብ ጅልነት ነው። ብዙ ጊዜ መንጋው የሚሳሳተው እዚህ ላይ ነውና ከእስር ቤት የወጣው ጉረኛ ግለሰብ ለአዲሱ ሹም አበረከትሁት ያለው ገጸ በረከትም ፍኖተ ካርታ አለ ብሎናል። መደብደብ፣ ማሳደድ፣ ማፈናቀል፣ በጠራራ ፀሐይ ሰው ዘግዝቆ መግደልና በጅምላ ማሰር አዲስ ግኝት እንደሆነ ሁሉ ማለት ነው። ይህ ነው እንግዲህ የአውራው ጠላታችን የኢሳያስ አፈወርቂ ተጽዕኖ ውጤት። ሁለት ጌታ፣ ሁለት ባንዲራና መንታ መላስ ይዘው ከአስመራ የገቡት ግብዞች ያመጡት ለውጥ ይሄ መሆኑ ነው ማለት ነው። የለውጡ ጋንታ መቼዎች መሆናቸውን ግን እናውቃለን። በቅንጅት ጊዜም አድርገውታል፣ ዛሬም እንደዚሁ። ወያኔም እኮ የገባው በሻቢያ ቀጭን ትዕዛዝ ነበር። እነርሱም እንደዚሁ። ወይ ቅሌት፣ ወይ ባህረ ነጋሽ፣ ወይ ጓል አስመራ የጥፋት ቦታ መናኸሪያ፣ ስንቴ በደልሻት እናትሽን የጋራ ጥገት እናታችን። ትናንትም ሆነ ዛሬ የአጥፊዎቻችን ሁሉ መናኸሪያ ኤርትራ መሆኗ በጣም ያሳዝናል። አረብ በለው ደርቡሽ፣ ጣሊያን በለው እንግሊዝ፣ ጀባሃ በለው ሻቢያ፣ ወያኔ በለው ኦነግ፣ ግንቦት ሰባት በለው ዳውድ ኢብሳ መናኸሪያቸው አስመራ መሆኑን ልብ ይሏል። ከብዙ ባጭሩ የክፍፍል በሩን ክርችም አድርገን ዘግተን በአንድ ላይ ቆመን በወያኔና ግብረ አበሮቹ ላይ መጠነ ሰፊ ትግል ማጧጧፍና ሁለገብ በሆነ ትግል ዘረኛ ድርጅቶችንና አውራ ካድሬዎቻቸውንና ተለጣፊ ብርሃኖችን መምታት ያስፈልጋል። የጥላቻ የጠብና የቂም በቀል ቁርሾን ጅረት ዘግተን በአንድነት ተስማምተን በጋራ ጠላታችን በወያኔ ኢህአዴግና ሥርዓቱ ላይ መዝመት ነው ያለብን ማለት ነው ባጭሩ። መይሳው ነኝ ከምዕራብ አሜሪካ።
ሰላምና ጤና ለዝነተ አዘጋጆችና የፕሮግራሙ ተከታታዮች ሁሉ እመኛለሁ። ወያኔ ስልጣን እንደያዘ ለዲሞክራሲና ለኢትዮጵያ ቆመናል ይሉ የነበሩ የትግራይ ምሁሮችና ህብረተሰቡ ተጋሮች የወያኔ ተከላካይና ካድሬ ሆነው ከዘረኛው ስርዓት ሲጠቀሙ ዓመታት አሳልፈዋል። ከሚበደለው የኢትዮጵያ ህዝብ ጎን መቆምን ትተው ወንጀል እየፈጸመ ካለው ወያኔ ጎን ዘር ከልጓም ይስባል በሚል መሰለፋቸው ህዝብን እንዳሳዘነ የማያውቅ የለም። ዛሬ ራሳቸውን ማመን ጀምረዋል። ይህ ክስተት አሁንም እየተደገመ ነው። የኦሮሞ ምሁሮችና የህብረተሰቡ ክፍሎች አሁን ያለውን ስርዓት ኬንያ በሚል እየደገፉና እየተከላከሉት ይገኛሉ። ደህና የተባሉ ሁሉ በሚያሳዝን ደረጃ ዘቅጠው ለአገዛዙ ጭፍን ድጋፍ እየሰጡ ናቸው። በእርግጥ የዘብቻ ሳይሆን የጥቅም ጉዳይ አለ። መሾም የሰው ቤትና መሬት መቀማት ሙስና እንዲሁም ሌሎች በዘር ባይሆን ማን እንታከለው ማን ይሾም ነበር በምን ችሎታቸው? የኦሮሞ ምሁሮችና በሽሙ ዙሪያ የተቆረቆሉት ሁሉ በጊዜ ከፍትህና ከህዝብ ጎን በመቆም ቅኛ ያሏቸውን ዛሬኞች አውግዘው ቅና ጎዳና እንዲይዙ ምክር ያስፈልጋቸዋል። ባለተራ ጽንፈኛም ባገነኖችም ሆኑ ቄሮና ባለምንጫ የኦሮሞን ህዝብ ቅንጣትም አይወክሉም። በቀለ ጫላ፣ ቨርጂኒያ፣ አሜሪካ። ለተከበራችሁ የፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ሬዲዮ አዘጋጆችና እንዲሁም ውድ አድማጮች ሰላምታዬ ይድረሳችሁ። ውድ ተመልካቾች እንደምታውቁት ሁሉ የኢትዮጵያ እኛ እናውቅልሃለን የሚሉ እብሪተኞች እየተቀያየሩ የመከራ ብትራቸውን ሲያወርዱበት ኖረዋል። በሌላ በኩል ደግሞ የህዝብ ልጆች ይህ የማያባራ መከራና ግፍ ለአንዴና ለመጨረሻ ጊዜ ተወግዶ ህዝብ የስልጣንና የአገሩ ባለቤት የሚሆንበት ህዝባዊ መንግስት ይቋቋም ዘንድ ከዚህ መለስ የማይባል መከራ የተቀበለ ለውድ ህይወቱ ሳይታሰብ ለአገሩና ወገኑ ነጻነት የረገፈው ያን ባለታላቅ ራዕይ የስልሳዎቹ ትውልድ የትና ምን እንደነበሩ የማይታወቁ ሳይማሩ የተመጠሙ አፈጮሌ ምሁራን በሶሻል ሚዲያ የ15 ደቂቃ ዝናን አገኘን ብለው እጅግ የወረደ አስተያየት ሲሰጡበትና አስነዋሪ የሆነ ቃላትን ሲወረውሩበት ይደመጣል። አገራቸው ከግፈኞች አገዛዝ ተላቃ ዴሞክራሲያዊ መንግስትና ማህበራዊ ፍትህ የሰፈነባት ሀገር እንድትሆን ታላቅ ተስፋንና ራዕይን ሰንቀው መሪላራሹ የደሞ ልጅማ ጊዜያዊ ህዝባዊ መንግስት ዛሬ የሽግግር መንግስት የምንለው ማለት ነው ይቋቋም በማለት ታግሎ ህይወቱን የገበረን ትውልድ የግል ህይወታቸውን ሲያሳድዱ በኖሩ ራስ ወዳድና በሁለት ቢላዋ የሚበሉ ምሁር ነኝ ባይ ግለሰቦች መጀመሪያ አያጨብጭበው ተክሊል ይጫኑለት የወያኔ ኮሎኔል አገዛዝ ዛሬ ላይ ተቾ ነው ሰው መስማት የሚፈልገውን ካስደመጡ በኋላ በዛው አንደበታቸው ደግሞ ዞረው ከዚሁ ዘረኛ መሪ ጋር አንድ የሚያደርጋቸው የስልሳዎቹን ትውልድ የጀግንነት ታሪክ ለማስቆም ተራ ገለፋት ይወረውሩበት ይደመጣሉ። በዚሁ ተመሳሳይ ኃላፊነት የጎደለው አስተያየታቸው በመሳከር የኢትዮጵያንና የኤርትራን ህዝብ በህግ አፋቱ ይመስል የሻቢያንና የወያኔን ተረክት በመደጋገም የባህር በሩ ጉዳይ ያለቀለት ነው ሲሉ ፍቺውን ያጸድቃሉ። በሁለቱ ህዝቦች ታሪካዊ አንድነትና ወደፊቱ የሀገራችን ብሔራዊ ደህንነት ላይ የሚኖረው አንድምታ ሳያሳስባቸው በወደብ ጥያቄ ላይ ፍጹም በሆነ አስተያየት የመለሰን ውሳኔ ደግመው ያጸድቃሉ። ይህ ሁሉ የሆነው ኢትዮጵያ የምትባለውን ታሪካዊ ሀገር ለማዳከም ሁለቱን ወንድማማች ህዝቦች ማለያየትና አገሪቱን የባህር በር ማሳጣት ከህዝብ ጀርባ የተሸረበ ታላቅ ሴራ መሆኑን ሪቻርድ ኮፕላንድ ወይም ኪሲንጀርን ምስክርነት መጥራት ሊያስፈልገን ነው። በወደፊቱ ተስፋ ላይ ሳይጠየቁ በር መዝጋትን ምን አመጣው? ሁለቱም ህዝቦች ዲሞክራሲያዊ ስርዓት ሲመሰርቱና የሁለቱንም ጥቅም በሚያስጠብቅ ሁኔታ በስምምነት የሚያደርጉት ሂደትን ጠያቂ በሆነ ሁኔታ ላይ በድንገት ተነስቶ ያለቀለት ጉዳይ ነው እያሉ ያለ ቦታው መቀባጠሩንስ ምን አመጣው? ወደ ፍኖቶች እነዚህ ግብዝና በራሳቸው ሁሉ ላውቃነት የተሳከሩ ግለሰቦች የስልሳዎቹን ትውልድ በመዝለፍ በአንድ በኩል አስተሳሰባቸው የፈለቀበትን ትምህርት ቤት ግልጽ ሲያደርጉ በሌላ በኩል ደግሞ የትኛውን ክፍል የማስደሰትና አልፎም ራሳቸውን ለሹመት እጩነት የእወቁልኝ ማመልከቻ መሆኑን የማንረዳ መስሏቸው ከሆነ እጅግ ተፈስተዋል። አድርባይነት ቀድሞ አልነበረም ማለት ባይሆንም በተለይ በ28 ዓመታት አይን ያወጡት እጅግ ተባስተው በልበ ሙሉነት ባንዳነትን የሰለጠነ ፖለቲካ ነው እወቁልን ከማለት አልፈው ለወያኔ አገዛዝም ሆነ ለቀጣይ ጌቶቻቸው ማደር ሲፈልጉ ከመንገዳቸው ወጥተው የዛን ትውልድ ታሪክም ሆነ የሀፓን በማቆር የሹመትን በር እንዳስከፈቱ ምስጢር አይደለም። በዘረኞቹ አገዛዝ ባንዳዎች ጸረ ወያኔ ኢህአዴግ መስለው ተደማጭነትን እንዲያተርፉ ይፈቀድላቸዋል። ዋናው ተልእኳቸው ያገዛዙ ተቃዋሚ መስለው የሚያገኙትን ተደማጭነት በመጠቀም የስልሳዎቹን ትውልድ የጀግንነት ታሪክ ትግሉን ያስቀጠለውን ፓርቲ ኢህአፓን ማጥቆርና ከአሁኑ ትውልድ መነጠል ነው። ይህን በማድረግ ለስር ነቀል ለውጥና የሽግግር መንግስትን ጥያቄ ለመምታትና በረጅም ትግል ጉዞ ባካበተው ተመክሮም ሆነ ከህዝብ ጀርባ የሚሸረቡ ሴራዎችንና ጎጂ ስምምነቶችን አስቀድሞ ስለሚያጋልጥባቸውም ኢህአፓን ከህዝብ ለመነጠቅ ማንኛውንም የዘቀጠ መንገድ ከመጠቀም ወደኋላ አይሉም። ይህን ከሚያደርጉበት መንገድ አንዱ ከስማቸው ጀርባ የዶክተር ነርታፔን ላይ የለጠፉ ቀልብ የሚስሙ ዲስክሮችን ካስደመጡ በኋላ ቀኝ ኋላ ዙረው የአትውልድ ይዟቸው በተነሱ ጥያቄዎች ዙሪያ የነበሩ አጠቃላይ ሁኔታዎች ላይ ሁለንተናዊ ዳሰሳን ገደብ ከተው የተንሸዋረረ ግንዛቤን መንደርደሪያ በማድረግ እጅግ የወረዱ አስተያየቶችን ሲያክችለችሉ ማልመጥ የተለመደ ሆኗል። በጣት ከሚቆጠሩት ሌላ ዛሬ ላይ በሀገራችን ዶክተርነት ለዘመነ ድንቁርና ዘብ ከቆመ ወታደርነት ጋር ተወራራሽ እየሆነ መጥቷል ለማለት የምንደፍርበት ደረጃ እንድንደርስ እያስገደድን መጥተዋል። ለዚህም ነው ለበሰበሰው ፍጹም አገዛዝ መስገድ ሳይሆን ተስፋን ሰንቆ ዘርን ሳይሆን ርዕዮተ ዓለምን ክልልን ሳይሆን ህብረ ብሔራዊነትን ዴሞክራሲያዊ መንግስትን መሰረት አድርጎ የተነሳን አረድ አንቀጥቀጥ እንቅስቃሴ በዘረኞችና አብሪተኞች እየታመሰች ባለችው የዛሬው ኢትዮጵያ ላይ ብሔር፣ ሃይማኖት፣ ጾታ ሳይለይ ሁሉንም ልጆቿን አንድ አድርጎ የታገለና ያታገለ አሁንም አቅሙ በፈቀደለት ሁሉ እየታገለ ያለውን ኢህአፓን የመሰለ የአንድነት ኃይል ላይ ለመዝመት ከወያኔ ኮሎኔል የሚጠበቅ ቢሆንም ተማሪ ከሚሉ ዜጎች ሲመጣ ግን የፖለቲካ አስተሳሰብ ትንሽነት ብቻ ሳይሆን የሞራልም ዝቅጠት ነው። ስለሆነም የሀገራችን ስትራቴጂካዊ ጠላት በሆነው እና ዜጎቿን ለመበተን በተሰማራው ቀጥአኛ ኢህአዴግ፣ ኦዴፓና የኦነግ ዘረኞች ቅንጅት ላይ ተረባርበን የሚከፈለውን መስዋዕትነት ሁሉ ከፍለን ኢትዮጵያን እናድን። ከዚህ ታሪካዊ ግዳጃችን ሊያዘናጉንና ሊከፋፍሉን ወዳጅ መስሎ የጠላትን ስራ ለሚሰሩ አስመሳይ ጸረ ወያኔዎች ከማጨብጨብ በፊት መጠየቅን ከመልካም ንግግር ይልቅ ተግባርን እንጠይቅ። በእኔ አስተያየት ጠላት ወዳጅ መስሎ ህዝባዊ አመፅን ማክሸፍ ከተማረ ህዝብ ደግሞ በአንጻሩ ጠላትና ወዳጁን አስቀድሞ መለየትን መማር አለበት። ከሰሞኑ ደግሞ የወያኔው ሰላይ የአፍራሾቹን ቄሳርና ዘረኛው የወያኔ ኮሎኔል ከተወገደ አገር ትፈርሳለች የሚሉ የፈረደበት ዲግሪ ተሸካሚዎች ብቅ ብቅ ብለዋል። የአገር ጉዳይ ባይሆን ኖሮ እንዴት ባሳቀን ነበር። ሆኖም የአይነቱ አይን ያወጣ አድርባይነትና ወደምነት እንዲህ መድረክ እያጣበበ መምጣቱ የሚያሳስበንና የሚያስፈጨን ብቻ ሳይሆን አይናችሁን ላፈር ብለን ልናገርላቸው ይገባል። አገር የሚያፈርስ አገዛዝን መደገፍ መብት አይደለም፣ በአገር ክህደት የሚያስጠይቅ ወንጀል እንጂ። ኢትዮጵያን ለማዳን የአንድነት ኃይሎች ሁሉ ተባብረው ይነሱ። የገለማና ማህበራዊ ደዌ የሆነውን ዘረኝነት፣ ክልላዊ ጽንፈኝነት ተረባርበን ለማስወገድ ህብረ ብሔራዊ ኢትዮጵያችንን እናድን። ሞት ለዘረኞቹ የኦዴፓ ኦህዴድ አፓርታይድ አገዛዝ ኢትዮጵያ ለዘላለም ትኖር ሲሉ ዓለም ሰገድ ተስፋዬ ከአሰላ መልእክታቸውን አጠናቀዋል።
አድማጮቻችን የደብዳቤዎች አንድ ፕሮግራማችን በዚሁ ይጠቃለላል። ሳምንት አርብ እስከምንገናኝ ደህና ቆዩን።
አትላንታ ጆርጂያ ከተማ በኢትዮጵያ ስፖርት ፌዴሬሽን በሰሜን አሜሪካ ለ2019 ዓመተ ምህረት ከጁላይ 1 እስከ 7 አዘጋጅቶት በነበረው ዝግጅት ላይ ተገኝቼ ነበር። እንዳጋጣሚ ከእግር ኳስ ስቴዲየሙ ጀርባ ከሚገኝ አንድ ድንኳን ጎራልኩ። ከውስጥ ተቀምጠው የተለያዩ የኦርቶዶክስ ክርስትና ሃይማኖት ጋር የሚያያዙ ማለትም የአንገት መስቀል፣ የመጽሐፍ ቅዱስ ጥቅሶች በፍሬም የተዘጋጁ እንዲሁም መስለ ስዕሎች የሚሸጡ ሰዎችን ማናገር ጀመርኩ። ብዙም ሳይቆዩ የዋልድባን ገዳም እንታደግ በሚል የማህበር ስም የሚንቀሳቀሱ ኢትዮጵያውያን ወንድምና እህቶች እንደሆኑ ከንግግራቸው ተረዳሁ። ቀጥዬም ስለ ዋልድባ ገዳም እንዲያስረዱኝ አንድን መነኩሴንና የማህበሩ አባል ከሆነ አንድ ጎልማሳ ጋር ገዳሙ ስለሚገኝበት ሁኔታ ጥቂት እንዲሉኝ ጠየኳቸው። ወደነሱ ከመላፋችን በፊት ግን እስቲ ጥቂት ስለዋልድባ እንበል። ስለዋልድባ ዓለም አቀፍ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት ተከታዮች አንድነት ማለትም ዋልድባን እንታደግ ወይም ሴቭ ዋልድባ በደረገጻቸው ያዘጋጁትን ስለ ገዳሙ ታሪክ ተቀንጭቦ የተጻፈውን እንዲሁም ስለ ወቅታዊ ሁኔታው የሚያስረዳ ጽሑፍ አለ። እሱን እንደሚከተለው አቀርባለሁ። ኢትዮጵያ ካሏት ጥንታዊ ታሪካዊና ሃይማኖታዊ ቦታዎች ዋልድባ አንዱ ብቻ ሳይሆን ዋነኛው ነው። በሰሜን ጎንደርና በምዕራብ ትግራይ ተንጣሎ ከሰሜን ተራሮች ሰንሰለት ግርጌ ተዘርግቶ የሚገኘው ይህ ገዳም በብዙ ወጣ ገባ መልካ ምድሮችና ኮረብታዎች የተሞላ አብዛኛውም በደን የተሸፈነ ነው። እንደ ኤዶም ገነት አራት ጅረቶች የሚያጠጡት ሲሆን ሴሞ በሰሜን፣ ተከዜ በመስራቅ፣ እንሲያ በምዕራብ፣ ዛሪማ ደግሞ በደቡብ ያረሰርሱታል። የዋልድባ ገዳም ታሪክ ሳብ ብሎ ወደ መጀመሪያው የክርስትና ዘመናት ይጓዛል። በአምስተኛው መቶ ክፍለ ዘመን በአካባቢው በተባህቶ ይኖሩ የነበሩ መናንያን እንደነበሩበት መረጃዎች ያሳያሉ። በ485 ዓመተ ምህረት ከሰሜን ሸዋ የተነሱ ምዕመናን ወደ አካባቢው ተጉዘው መጋቢት 27 ቀን ዋልድባ መግባታቸውን የቦታው ታሪክ ያሳያል። በ574 ደግሞ ሌሎች ከቡልጋ መጥተው ተቀላቅለዋቸዋል። በዘመነ ዮዲት ቦታው ከጠፋ በኋላ እንዲሁ ሲኖር አሁንም ለሶስተኛ ጊዜ ከሰሜን ሸዋ ቡልጋ የመጡ ክርስቲያኖች አንስተውት ነበር። በኋላ ግን በንጉስ አግባ ጽዮን ከ1278 እስከ 1286 ዓመተ ምህረት ለጊዜው ባልታወቀ ምክንያት ገዳሙ ጠፍ ሆነ። ዋልድባ እንደገና የቀናው እና በኢትዮጵያ ቤተክርስቲያን ታሪክ ውስጥ ልዩ ቦታ የያዘው በንጉስ አምደ ጽዮን ዘመነ መንግስት በተነሱት በአባ ሳሙኤል ዘዋልድባ ነው። በ1319 አካባቢ ከደብረ ሊባኖስ የተንቀሳቀሰ አንድ የመነኮሳት ቡድን አባ ሙሴ፣ አባ ስጢፋኖስ፣ አባ ገብረ መስቀልና አባ ገብረ ክርስቶስ ዋልድባ በመግባት ሥርዓተ ገዳሙን አጽንተውታል። አባ ሙሴ በገዳሙ እህል መመገብ እንዲቀር ሐሳብ አቀረበው። መነኮሳቱም የራሳቸውን ሐሳብ በመቀበል የገዳሙ ምግብ ቋርፍ እንዲሆን ወሰኑ። በገዳሙ እህል የሚበላው ለልደት ለትንሳኤና
ለካህናተ ሰማይ በዓል ብቻ እንዲሆንም ደነገጉ። ቅድስት ቤተክርስቲያናችን ኦርቶዶክስ ተዋህዶ በየዘመናቱ ሁሉ በብዙ ፈተናዎች ውስጥ አልፋለች። በየዘመኑ የተነሱትን ፈተናዎች ቅዱሳን አባቶቻችን በረድኤተ እግዚአብሔር በደል ተወጥተውት ቅድስት ሃይማኖታችንን አስረክበውናል። በዚህ ዘመንም ቤተክርስቲያን የተለያዩ ፈተናዎች ተጋርጦባታል። በሀገራችን ውስጥ የአጥራራ ቤተክርስቲያን ጥቃት ከጊዜ ወደ ጊዜ እየጨመረ ከመምጣቱም በላይ የአብያተ ክርስቲያናት መቃጠል የዘውትር ዜና የሆነ መጥቷል። ለአብነት ያክልም በከሚሴ ወሎ፣ በሊባቡር፣ በጅማ፣ በጋሞጎፋ፣ በስልጤና በጎንደር አያሌ አብያተ ክርስቲያናትና የአብነት ትምህርት ቤቶች ተቃጥለዋል። ህዝበ ክርስቲያኑም ታርደዋል፣ በሰይፍ ተጨፍጭፈዋል፣ በሳት ተቃጥለዋል፣ አይናቸው እየታሰረ ከነ ህይወታቸው ወደ ገደል ተጨምሯል። እነዚህን ዘግናኝ ወንጀሎች ለፍርድ ያቀረበ ቀርቶ ወንጀሉ ዳግም እንዳይፈጸምብን የተከላከለ የመንግስት አካል የለም። የችግሩ ስፋትና ጥልቀት ከጊዜ ወደ ጊዜ የበለጠ እየጨመረ መጥቷል። ይህን ችግር ከጊዜ ወደ ጊዜ እየከፋ ስለመጣ ችግሩን ከወዲሁ ለመቋቋም ከመቼውም ጊዜ በላይ የሁሉንም የተባበረ ተሳትፎ አስፈላጊ ሆኖ ተገኝቷል። በተለይም የዜጎችን ደህንነት የመጠበቅ ኃላፊነት ያለበት መንግስት የቤተክርስቲያንን ክብር በሚነኩ ድርጊቶች ላይ ተሳትፎ ማድረጉ ሁሉም ምእመን ችግሩን የበለጠ ትኩረት እንድንሰጠው ያስገድዳል። በሰሜኑ የሀገራችን ክፍል በሚገኘው በታሪካዊውና በጥንታዊው የዋልድባ ገዳም ክልል እና ዙሪያ በማለትም በአዲ አርቃይ ወረዳ በኩል የስኳር ፋብሪካ ለማቋቋምና የፓርክ ይዞታ ለመከለል በሚል የኢትዮጵያ መንግስት ያካሄደ ባለው የጥርጊያ መንገድ ሥራ ይህ ማለትም ከማይጸብሪ እስከ እጣኖ ማርያም የቅዱሳን አበው አጽም እየፈለሰ መሪቱ እየታረሰ የድንበር መጋፋትና የክብር ማግደፍ ተግባር በመፈጸም የቤተክርስቲያናችን ህልውና አደጋ ላይ መውደቁን ለመረዳት ያስችለናል። ከላይ በታሪኩ እንደተገለጸው ገዳሙ ለረጅም ዘመናት በቆራጦቹ ቅዱሳን አባቶቻችንና ቅዱሳት እናቶቻችን የህይወት ዋጋ ተጠብቆ የቆየ የሀገራችንን መንፈሳዊና አገራዊ ቅርስ የሚጠብቅ መካነ ቅርስ ከመሆኑም በላይ የተፈጥሮ ጥበቃ አካባቢ ሆኖ የቆየ በመሆኑ በኢትዮጵያ መንግስት እየተፈጸመ ያለውን ድንበር የመሻገርና አጽመ ቅዱሳንን የማፋለስ ተግባር ተባብረን መቃወም ያለብን ሰዓት ላይ እንገኛለን። ከዚህም በመነሳት ገዳሙ የገጠሙትን ችግሮች እንደመነሻ የቅድስት ቤተክርስቲያንን ሁለንተናዊ ችግሮች እንደዋና ትኩረት በመያዝ ከተለያዩ ዓለማት የተውጣጣን የቤተክርስቲያኒቱ ምዕመናን ዓለም አቀፍ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት ተከታዮች አንድነት ማህበርን አቋቁመን በመንቀሳቀስ ላይ እንገኛለን። እርሶስ በምን ሊረዱ ይችላሉ? በእውቀት፣ በገንዘብ፣ በሙያ የሚችሉትን እንዲያደርጉ በገዳማውያን አባቶቻችን ስም እንጠይቃለን። ይህንን ታሪካዊ፣ ሃይማኖታዊ፣ ሀገራዊ ቅዱስ ቦታ የመጠበቅ የመንከባከብ ብሎም ከነሙሉ ክብሩ ተጠብቆ ለሚቀጥለው ትውልድ እንዲተላለፍ የማድረግ የኛ ኃላፊነት እንጂ ሌላ ከውጭ በሚመጣ ኃይል ወይም መንግስት ይጠብቅልናል ብለን አናምንም። በመሆኑም ኢትዮጵያውያን እጅ ለእጅ ተያይዘን ታሪካችንን መጠበቅና ማስጠበቅ የዚህ ትውልድ ኃላፊነት እንደሆነ ለማስተዋወስ እንወዳለን። በመጨረሻ በዋልድባ ገዳማት ላይ በፕሮጀክቱ ዙሪያ ሊፈርሱ የታቀዱና እስካሁን ድረስ የፈረሱትን ዝርዝር የቤተክርስቲያን ስሞች ከዚህ ጋር ለእመናን ለማስተዋወስ እንወዳለን። በወልቃይት የስኳር ፋብሪካ የሚፈርሱ ወይም የፈረሱ ቤተክርስቲያኖች ከአብረንታንት በፕሮጀክቱ ምክንያት የፈረሱ አብያተ ክርስቲያናት ማርገጽ ቅዱስ ሚካኤል ቤተክርስቲያን የፈረሰ፣ ድል ሰቆቃ አቡነ አረጋዊ ቤተክርስቲያን የፈረሰ፣ እጣኑ ቅድስተ ቅዱሳን ማርያም ቤተክርስቲያን የፈረሰ፣ ሙሉ ቤት ማይጋባ ቅዱስ ሚካኤል ቤተክርስቲያን የፈረሰ፣ ወደፊት የመፍረስ አደጋ
የተጋረጠባቸው ወይም ደግሞ የተጋለጡት ዲዋር ግዛ ቅዱስ ተክለ ሃይማኖት ቤተክርስቲያን፣ ማይ ሸረፋ አቡነ አረጋዊ ቤተክርስቲያን፣ አዲ ፈረጅ አብዮ እግዚ ቤተክርስቲያን፣ ማይ ዲማ ቅዱስ ጊዮርጊስ ቤተክርስቲያን፣ ታች ጣኖ ቅድስተ ማርያም ቤተክርስቲያን፣ ላይ ኩርማ አቡነ አረጋዊ ቤተክርስቲያን፣ ጉድጓድ ቅዱስ ጊዮርጊስ ቤተክርስቲያን፣ ቃሊማ አቡነ ሳሙኤል ቤተክርስቲያን፣ ቃሊማ አቡነ አረጋዊ ቤተክርስቲያን፣ ቃሊማ ቅድስት ስላሴ ቤተክርስቲያንና ማይ አዲያርቃይ ቅዱስ ሚካኤል ቤተክርስቲያን እንዲሁም ሌሎች ስማቸው ያልተገለጸ አብያተ ክርስቲያናት እንደሚነሱ ወይም ደግሞ እንደሚፈርሱ የፕሮጀክቱ ኃላፊዎች ተናግረዋል። እግዚአብሔር አምላክ ቅድስት አገራችንንና ህዝቡን በረድኤት ይጠብቅልን። አሜን።
ታውስማኝ ሀገሬ ራስማኝ ሀገሬ ታውስማኝ ሀገሬ ራስማኝ ሀገሬ ታውስማኝ ሀገሬ ሲከፋይ ነው መኖር ራስማኝ ሀገሬ የገዳይ አጋዳይ ራስማኝ ሀገሬ ሆነ ከመመለስ ራስማኝ ሀገሬ መድረም ጠርግበል እስካወዲያው ድረስ ለም ተረከበል መስካወድ ያው ድረስ ራስማኝ ለፍጥረቱ ሁሉ ራስማኝ ባያልቸረቸራ ራስማኝ እኔስ በሀገሬ ብኖር ምን ቸገረ ራስማኝ እኔስ በሀገሬ ብኖር ምን ቸገረ ራስማኝ መካሪ የበዛ ራስማኝ ሀገር ለኛታ ከተኛት አሁን